Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 22 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 6 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አሉላ ከበደ ነን።
በጎንደር ከተማ ከትናንት ጀምሮ በተፈጠረው ሁከት ሳቢያ ሕይወት እየጠፋና ንብረትም እየወደመ መሆኑ ተነገረ።
አሁን መንግስት ጉዳዩ በአስቸኳይ መፍታት እየቻለ ጥያቄያችን በአግባብ ማስተናገድ እየቻለ ነገሩ ወደ አልሆነ ነገር አግራቤት ካደረገ በኋላ ኃላፊነቱ ላለመውሰድ አንዴ ግንቦት ሰባት ናቸው፣ አንዴ የሻዕቢያ ተላላኪ ናቸው፣ አንዴ የደርግ ርዝራዊ ናቸው የሚለው በእኛም በኮሚቴውና በወልቃይት ህዝብ እንዲሁም በአማራ ህዝብ ተቀባይነት የለው።
አቶ አደራጀው ዋኘው የወልቃይት የአማራ ማንነት ጥያቄ ኮሚቴ ቃል አቀባይ ናቸው። መንግሥት በበኩሉ ትናንት በቁጥጥር ስር ያዋላቸው የኮሚቴ አባላትና አንዳንድ ከቁጥጥር ስር ያልገቡ ያላቸው ከአሸባሪዎችና ከጸረ ሰላም ኃይሎች ጋር ግንኙነት አላቸው ነው የሚለው። በዕለቱ አብይ ርዕስ ዝርዝር ዘገባ አለን።
ዕቃ አውጥል፣ ልጆቻችሁን አውጥል፣ ለየተኛ እንድረስ፣ ለሌት ነው ስንነሳ ልጆቻችን ተባሩ ወደ ወንዝ ንሮጥብን፣ ሊገባቡ ውሃ ሊገቡብን፣ እቃ እንዴት እናውጣ? እቃ ተተን እንደገና ልጆቻችንን ለመያዝ በዚህ ስድስት ግሬደር መሬት የሚቆፍረው እንዳለ ቤቱን እስከ ማፍረስ እቃን ከማጥፋት ህይወቱን ካን ወጥተዋል ወይ ብሎ አልጠየቀንም። በመንግስትን ምን በድለ ነው ነው?
አዲስ አበባ ውስጥ በቅርቡ በተካሄደው ቤቶችን የማፍረስ ዘመቻ ከላፍቶ ከተፈናቀሉ ሰዎች አንዱ ናቸው የሰማችኋቸው። ዘገባ አለን በምሽቱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የዩናይት ስቴትስ ጦር ሰራዊት በደቡብ ሱዳን ለቀናት የተካሄዱ ግጭቶች በመቶዎች ለተቆጠሩ ሰዎች ህልፈት መሆን ምክንያት ከሆነና ዳግም የእርስ በርስ ጦርነት ሊነሳ ይችላል የሚል ፍራቻ ካሳደረ በኋላ 40 የሚሆኑ ወታደሮችን በዋና ከተማዋ አሰማርቷል። የጦር ሰራዊቱ የአፍሪካ እዝ እንደገለጠው ወታደሮቹ ወደ ጁባ የተላኩት በዚያ በሚገኘው ዩናይት ስቴትስ ኤምባሲ ደህንነት እንዲጠብቁና ውጭ ጉዳይ መስሪያ ቤቱ በሰጠው መመሪያ መሰረትም አስፈላጊ ያልሆኑ አሜሪካውያን ሰራተኞች ለጉዳዩ እዛ እንዲቆዩ ያልተፈለጉ ማለት ነው አገሪቱን ለቀው እንዲወጡ ለመርዳት ነው። ጀርመንና ህንድን ጨምሮ ሌሎች መንግስታትም ሰራተኞቻቸውን ለማስወጣት ተመሳሳይ እርምጃዎችን እየወሰዱ መሆናቸው ተገልጧል። ይህ በእንዲህ እያለ የተቃዋሚው መሪና ምክትል ፕሬዚዳንት ሪክ ማቻየር ቃል አቀባያቸው እንደተናገሩት ማቻርና ኃይሎቻቸው ፍጥጫውን ለማስወገድ ሲሉ ጁባን ለቀው ወጥተዋል። ቃል አቀባዩ ጄምስ ጋቴክ ለሮይተርስ ዜና ወኪል በሰጡት መግለጫ ማቻየር ወደ ጫካ አይመለሱም ወይም ለጦርነት አይዘጋጁም ነው ያሉት። የማቻየርና የኪር ተከታዮችን የሚለይ ወታደራዊ ኃይል በመሀል እንዲቆምም ቃል አቀባዩ ጥሪ አሰምተዋል። የዓለሙ የሰላም ድርጅት አካባቢዎች አዛዥ ሄርቪ ላንደስ በዛሬው ዕለት ሲናገሩ በሰሞኑ ውጊያ ሳቢያ 36 ሺህ ሰዎች ተፈናቅለዋል፣ 7 ሺህ የሚሆኑ አካባቢ በሚገኙ የተባበሩት መንግስታት ጦር ሰፈሮች ውስጥ ተከልለዋል ነው ያሉት። ባለስልጣኑ ለጸጥታው ምክር ቤት ሲያስረዱ የተባበሩት መንግስታት የሲቪሎችን ደህንነት የሚያስጠብቅባቸው ስፍራዎች ላይ የደረሱ ጥቃቶች ለ8 ሰዎች ህይወት መጥፋት ምክንያት ሆነዋል ብለዋል። የዓለሙ ድርጅት የደቡብ ሱዳን ላይ የጦር መሳሪያ ማዕቀብ እንዲጥልም የሰላም አስከባሪዎቹ አዛዥ ጥሪ አቅርበዋል። ይህ የደቡብ ሱዳን ወቅታዊ ሁኔታ ኪጋሊ እየተካሄደ ባለው የአፍሪካ መሪዎች ጉባኤ ላይም ቀዳሚ የውይይት አጀንዳ እንደሚሆን ተጠብቋል። የኮሚሽነሩ ሊቀመንበር ንኮንሳዛና ድላሚኒ ዙማ በዛሬው ዕለት ሲናገሩ በደቡብ ሱዳን የሚካሄደው ውጊያ ፈጽሞ ተቀባይነት የለውም ነው ያሉት። በዚያ ያለው መንግስት ህዝብ ለማገልገልና ደህንነቱን ለመጠበቅ እንጂ ስቃይ ለመፍጠር አይደለም ነው ያሉት።
በሌላ የአካባቢው ዜና በቋፍ ላይ የሚገኘው በሁለቱ ተቀናቃኝ የደቡብ ሱዳን መሪዎች ትናንት በዋና ከተማይቱ ጁባ የታወጀው ተኩስ የማቆም ትዕዛዝ የጸናና የያዘም ይመስላል። በፕሬዚደንት ሳልቫኪርና ተቃዋሚዎቹ ሆነው በቆዩት ምክትል ፕሬዝዳንታቸው ሪያክ ማቻር ይወጣውን ተኩስ የማቆም ትዕዛዝ በውጊያዎቹ የተሰላቹ ነዋሪዎችና ደቡብ ሱዳን ወደ ሙሉ የእርስ በርስ ውጊያ እንዳትገባ ስጋት ያደረባቸው የውጭ መንግስታት በደስታ ተቀብለውታል። ዋሽንግተን ዲሲ ውስጥ በሱዳንና በደቡብ ሱዳን የዩናይትድ ስቴትስ ልዩ መልእክተኛ ቢሮ ተጠባባቂ ዳይሬክተር ሁኔታው ወደ ሙሉ ጦርነት ይለወጣል ብለው እንደማያምኑ ለቪኦኤ ተናግረዋል።
Well, we certainly hope not. And we've called for not just the implementation of the ceasefire.
ፍጹም ወደ ለየለት ጦርነት ያመራል የሚል እምነት የለንም። በቅርቡ ጁባ ላይ የታወጀው ተኩስ አቁም እንዲከበር ጥሪ አስተላልፈናል። በሌሎች ከተሞችም እንደዚሁ ጦርነት የሚያስከትለው መዘዝ የከፋ ሊሆን እንደሚችል ሁሉም ተፋላሚ ወገኖች ሊረዱ ይገባቸዋል።
የኖርዌይ ስደተኞች ጉባኤ የሚባል ግብረሰናይ ድርጅት በውጊያው ከከተማይቱ ለተፈናቀሉ ሲቪሎች አስቸኳይ እርዳታና ድጋፍ በመስጠት ላይ ይገኛል። ሆኖም ቡድኑ እንደ ሌሎቹ የረድኤት ድርጅቶች ሁሉ በግጭቶቹ ሳቢያ እርዳታ አቅርቦቱን ለማቋረጥ ተገዷል። በደቡብ ሱዳን በዘር ላይ ያነጣጠረውና በፕሬዚደንት ሳልቫኪርና በምክትላቸው ሪያክ ማቻር ታማኝ ወታደሮች ወይም ታጣቂዎች መካከል ውጊያው በመጀመሪያ የተቀሰቀሰው ባለፈው ሳምንት ሐሙስ እንደነበር አይዘነጋም።
የሰላም የኖቤል ተሸላሚዋ ማላላ ዩሱፍ 19ኛውን የልደት በዓሏን ዛሬ የኬንያ መንግስት በያዝነው እንደ አውሮፓውያኑ 2016 ዓመተ ምህረት የኬንያ መንግስት ለመዝጋት በመሰናዳት ላይ በሚገኘው የዓለማችን ግዙፉ የስደተኞች መጠለያ ካምፕ አስተላልፋለች። ሪቻርድ ግሪን ያጠናቀረውን የዚህን አጭር ዘገባ ዝርዝር ቀጥሎ እናቀርባለን። በምስራቃዊ ኬንያ የሚገኘውን ዳዳብ የስደተኞች መጠለያ ካምፕ ለበርካታ ዓመታት መኖሪያቸው አድርገው የቆዩትና የሚበልጡት ሶማሊያውያን የሆኑባቸው ከ300,000 በላይ የኬንያ አጎራባች አገሮች ተፈናቃዮች ሌላ መጠጊያ የሚሄዱበት የላቸውም። ካምፑን ሙሉ በሙሉ የመዝጋት እቅዱን ይፋ ያደረገው የኬንያ መንግስት በአገሪቱ ላይ የተቃጡ የአልሻባብ ጽንፈኞች ጥቃቶች ከመጠለያ ካምፕ ውስጥ የተውጠነጠኑ ናቸው ሲል ለኬንያ ደህንነት አደጋ ነው ሲልም ይፈርጀዋል። የዛሬውን 19ኛውን የልደት በዓሏን በካምፑ ለማሳለፍ የመረጠችው ማላላ ታዲያ መጠለያ ካምፑን ብቸኛው መኖሪያቸው አድርገው የቆዩ ስደተኞች፣ ይልቁንም ደግሞ በካምፑ በሚገኙት በተባበሩት መንግስታት ድርጅት የሚረዱት ትምህርት ቤቶች፣ ትምህርታቸውን በመከታተል ላይ የሚገኙት ልጃገረዶች ወደ ሶማሊያ እንዲመለሱ መገደድ የለባቸውም ነው የምትለው።
My biggest wish, which has been there for my whole life, is to see every girl getting quality education.
እድሜም በሙሉ አብሮኝ የቆየው ትልቁ ምኞቴ የአዳጊ ሴቶችና ልጃገረዶች ጥሩ ትምህርት የማግኘት እድል ተስፋቸው እውን ሲሆን ማየት ነው። ለዚህም ነው የዛሬውን 19ኛው ልደቴን ከዳዳብ ልጃገረዶች ጋር ለማክበር ወዲህ የመጣሁት። እንደምታውቁት ካምፑ በቅርቡ ሊዘጋ በመሆኑ እነኚህ ልጃገረዶች ጠፍቶ የሚቀር ትውልድ እንዳይሆኑ ማረጋገጥሻለሁ። ትምርታቸውን ለመከታተል የሚያስችል ሌላ አማራጭ የላቸውም። ላበረታታና ላጠናክራቸው ድምጻቸው ይስማ ዘንድም ስለነርሱም ሆኜ ልናገርን የመጣሁት።
የትምህርት እድል በሌለበት በስደተኞች የመጠለያ ካምፕ የሚኖሩ እድሜያቸው ትምህርት ለመከታተል የደረሰ ታዳጊ ህጻናት ከእድሜ እኩዮቻቸው ቀድመው ይዳራሉ ያለችው ማላላ አክላም ያ ማለት ተስፋ ያለው ህይወት አበቃ ማለት ነው ስትል ታስረዳለች። የኬንያ ኃይሎች የሶማሊያን መንግስትና በዚያች ሀገር የተሰማራውን የአፍሪካ ህብረት የሰላም አስከባሪ ተልእኮ በማገዝ ከተንቀሳቀሱበት ጊዜ አንስቶ የሶማሊያው እስላማዊ ጽንፈኛ ቡድን አልሻባብ ተከታዮች ኬንያ ላይ ጥቃት መሰንዘር መጀመራቸው ይታወቃል። የአልሻባብ ጽንፈኞች ጥቃቶቹ ዳዳብ ውስጥ ነው የተውጠነጠኑት የሚለውን የኬንያ መንግስት በያዝነው እንደ አውሮፓውያኑ 2016 ዓመተ ምህረት መገባደጃ ካምፑን የሚዘጋ መሆኑንም አስታውቋል። በሌላ በኩል ማላላ በአገሯ ፓኪስታን የሴት ልጆች የትምህርት እድል እንዲስፋፋ ባደረገችው ጥረት ሳቢያ እንደ አውሮፓውያኑ የዘመን አቆጣጠር በ2012 ዓመተ ምህረት የጥቃቱ ኢላማ ባደረጋት አሸባሪው ታሊባን ጭንቅላቷ በጥይት ከተመታ በኋላ ለልጃገረዶች ትምህርት የማግኘት መብት ዓለም አቀፍ ትግል ምሳሌ ተደርጋ መታየት መጀመሪያው ይታወሳል። ማላላ እንደ አውሮፓውያኑ የዘመን አቆጣጠር በ2014 ዓመተ ምህረትም ከህንዷ የህፃናት መብት ተቆርቋሪ ካሊሻ ሳታያሪ ጋር የአመቱ የሰላም ኖቤል ሽልማት ተጋርታለች።
በመጨረሻም የተሻለች ዩጋንዳን ለመፍጠር ዜጎች በያዙት ትግል ተስፋ መቁረጥ የለባቸውም ሲሉ የሀገሪቱ ተቃዋሚ ፓርቲ መድረክ ለዲሞክራሲያዊ ለውጦች መሪ ዶክተር ኪዛ ቢሲጂ አሳሰቡ። የዩጋንዳው ዘ ሞኒተር ጋዜጣ እንደዘገበው ቢሲጂ ለደጋፊዎቻቸው ባስተላለፉት በዚህ መልእክታቸው አገራችንን መልሰን የእኛ ለማድረግ ያሉት ትግል ላይ መሆናቸውን አስታውሰው ያ እውን እስኪሆንም ማፈግፈግ አይኖርብንም ብለዋል። ጄምስ ባቲ ያጠናቀረው ዘገባ አለ፣ ዝርዝሩን ነው።
የአገሪቱ የምርጫ ቦርድ ባለፈው የካቲቱ የኡጋንዳው ፕሬዝዳንታዊ ምርጫ ውጤት ሁለተኛ መውጣታቸውን ቢያስታውቅም ቢሲጂ ራሳቸውን የምርጫው አሸናፊ አድርገው ማቅረባቸውን ተከትሎ ተይዘው መታሰራቸውና በአገር ክህደትም መወንጀላቸው ይታወሳል። በትናንትናው ዕለት ነው በዋስ የተለቀቁት። በዋስትና የተለቀቁትን ማዘዣ የጻፉት የአገሪቱ ጠቅላይ ፍርድ ቤት ዳኛ ብጥብጥ ካሉት እንቅስቃሴ እንዲቆጠቡና ክሳቸው እስኪነሳ ድረስም ቢሲጂ በማህበረሰብ ውስጥ ሰላም እንዲጠበቅ ማድረግ መጣር አለባቸው ሲሉ አስጠንቅቀዋል። የቀድሞ የኡጋንዳ ጠቅላይ ፍርድ ቤት ዳኛ ጆርጅ ኬኒ ሃምባ በበኩላቸው ዳኛው በተለይም ደግሞ የአገር ክህደት በሚለው በዚህ ክስ ሳቢያ ቢሲጂ የሚለቀቁበትን የህግ ሁኔታ የመወሰን ስልጣን ቢኖራቸውም ኡጋንዳውያን የቢሲጂን ህገ መንግስታዊ መብት የሚነፍግ ጭምር ተደርጎ ሊታይ የሚችለውን ገዳቢ ትእዛዝ ለማመን ተቸግረዋል ሲሉ አስተያየት ሰጥተዋል። ውሳኔው አሉ ተገቢነትና ህገ መንግስታዊ ጥበቃ ያላቸውን መብቶች በተጨባጭ ወንጀል የሚያደርግ ነው ያሉት የቀድሞ ዳኛ
ቀድሞውንም የተሳደዱበት የታሰሩበትና በሌለ ጥፋት የተወነጀሉበት ምክንያት አብዛኛው ዩጋንዳውያን እንደሚያምኑት ህግ በመጣሳቸው ሳይሆን ባላቸው ከፍተኛ ተቀባይነት ሳቢያ ነው።
ካኒዬ ሂያምባ የቀድሞ ዳኛ አክለውም ይህ ውሳኔ በሕግ ስርዓቱ ላይ ፈጽሞ እምነት ለማሳደር የሚረዳ አይደለም ነው ያሉት። አድማጮች ለዜና የተያዘው ክፍለ ጊዜ አበቃ።
አሁን ከምሽቱ 3 ሰዓት ከ12 ደቂቃ የሆነ ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 6 2008 ዓመተ ምህረት ምሽት ፕሮግራም ነው።
ምርጫ የሁላችንንም ማንነት የሚወስን አንድ መንገድ ነው። ካልመረጥን የምንፈልገውን ነገር ማድረግ አንችልም። ለመምረጥ ደግሞ እንደ ግዴታችን ውሃ እንደምንጠጣው፣ አየር እንደምንስበው ምርጫ ደግሞ ከነሱ እኩል ሆኖ መገኘት አለበት።
ወይዘሮ ቅድስት ገረመው ይባላሉ። መጪው የዩናይትድ ስቴትስ ምርጫና የአፍሪካውያን ሚና በሚል ርዕስ የአሜሪካ ድምፅ የአፍሪካ ክፍል በቅርቡ ባካሄደው ውይይት ላይ ተሳታፊ ነበሩ። በዋሽንግተን ዲሲ የከንቲባው ቢሮ የአፍሪካ ጉዳዮች ቢሮ ኮሚሽነር ናቸው።
በምሽቱ ዘገባለን በዚህ ጉዳይ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በጎንደር ከተማ ከትናንት ጀምሮ በተፈጠረው ሁከት ሳቢያ ሕይወት እየጠፋና ንብረት እየወደመ መሆኑ እየተነገረ ነው። በፌዴራል የጸጥታ ኃይሎች ተከበው የነበሩት የወልቃይት የአማራ ማንነት ጥያቄ አባል ዛሬ እጃቸውን ለሰሜን ጎንደር ልዩ ኃይል አዛዥ መስጠታቸው ተገልጿል። መንግሥት ትናንት በቁጥጥር ስር ያዋላቸው የኮሚቴ አባላትና አንዳንድ ከቁጥጥር ስር ያልገቡ ያላቸው አባላት ከአሸባሪዎችና ከጸረ ሰላም ኃይሎች ጋር ግንኙነት አላቸው ብሏል። የኮሚቴው ጸሐፊ ግን ያስተባብላሉ ይህንን ውንጀላ። የጎንደር ነዋሪዎች ከተማይቱ ዛሬም እንዳልተረጋጋች ለአሜሪካ ድምፅ ገልጸዋል። የወልቃይት ሕዝብ የአማራ ማንነት ጥያቄ አደራጅ ኮሚቴ ጸሐፊ አቶ አደራጀው ዋኘው ሁኔታው ከትናንት የባሰ መሆኑን ይገልጻሉ። መለስካቸው አማሃ ተከታዩን ዘግቧል።
በከተማዋ ነዋሪ የሆኑ የተለያዩ ምንጮች ለቪኦኤ እንደገለጹት ከሆነ የጎንደር ከተማ ዛሬም አልተረጋጋችም። እንዲያውም የወልቃይት ሕዝብ የማንነት ጥያቄ ኮሚቴ ጸሐፊ አቶ አደራጀው ለቪኦኤ እንደገለጹት ሁኔታው ከትናንቱም የባሰ ነው ብለዋል። በከተማዋ በተለያዩ ማዘናት የተኩስ ድምጽ ይሰማል። መከላከያ ሰራዊት ወደ ከተማዋ ገብቶ ለማረጋጋት እየሞከረ ነው ብለዋል። ይሁንና አሁንም የሰው ህይወት እየጠፋና ንብረትም እየወደመ እንደሆነ ለቪኦኤ ዝርዝሩን አስረድተዋል።
እነዚህ በዚህ በግጭቱ ህይወታቸው ያጡ ከመንግስትም ከህብረተሰቡም ህይወታቸው ያጡ አንደኛ ሰጠይ ባብል የሚባለው በትላንትናው ዕለት የቀብር ስነ ስርዓቱ በፋንጃ ተፈጽሟል። ዛሬ ማለት ነው ቅርታም አለቃ ፍረሱ መስክነህ በዛሬው ዕለት ከቀኑ ወደ 8 ሰዓት ገለማ በዳንሻ ከተማ ቀብሩ ተፈጽሟል። ሲሳይ ታከለ የተባለውም ገና ለነገ ነው ቀብሩ። ፒያሳ ጣውላ ቤት የሚሰራ አንድ ወጣት ልጅ ነው፣ የቀን ሰራተኛ ነው። እሱም ተገሏል። ትላንትና ቀብሩ ተፈጽሟል።
በንብረት ላይም ጉዳት እንደደረሰና አሁንም ጉዳቱ እየደረሰ እንደሚገኝ ተናግረዋል።
አሁን ሆቴሎች የወደሙ ጣራ ሆቴል፣ ባህረ ሰላም ሆቴል፣ ሮማን ሆቴል፣ እንደገና ህብረት፣ እንደገና ደግሞ መኪናዎቹ መኪና ሊያስኑ የመጡ መኪናዎች ወደ ሁለት መኪናዎች ማለት አሁን መኪናዎቹ ምንድን ነው የትግራይ ፖሊስ መኪና ነው የሚለው በላዩ ላይ ምን ተጽፏል? በስቲከር የፌዴራል ፖሊስ መኪና የሚል በስቲከር ተለጥፏል።
አቶ አደራጀው ጨምረው እንዳስታወቁት ከኮሚቴው አባላት አንዱ ኮሎኔል ደመቀ ዘውዱ ዛሬ ለሰሜን ጎንደር ልዩ ኃይል አዛዥ እጃቸውን ሰጥተው ወደ ከተማው አስተዳደር ከንቲባ ጽሕፈት ቤት ተወስደዋል ብለዋል። ይህም ሊሆን የቻለው ከሰሜን ጎንደር የተለያዩ ክፍሎች ወደ ጎንደር ከተማ በገቡ የወልቃይት ሕዝብ ጥያቄ ደጋፊ ታጣቂዎች አማካይነት ነው ሲሉ አቶ አደራጀው ተናግረዋል። የብሔራዊ መረጃና ደህንነት አገልግሎት እና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ትናንት በጎንደር ከተፈጠረው ሁከት ጋር አያይዞ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መግለጫ ላይ በቁጥጥር ስር የዋሉና ያልዋሉ ያላቸውን የወልቃይት ሕዝብ የማንነት ጥያቄ ይዘው ሲንቀሳቀሱ የነበሩትን ከአሸባሪዎችና ከጸረ ሰላም ኃይሎች ጋር ኅብረት እንዳላቸው አስታውቋል። መግለጫው እንደሚያትተው ከሆነ እነዚህ ተጠርጣሪ ወንጀለኞች ያላቸው ሰዎች በኤርትራና በሌሎች የውጭ አገራት ከሚገኙ አሸባሪና ጸረ ሰላም ኃይሎች የጦር መሳሪያ ገንዘብና መመሪያ እየተቀበሉ ሲንቀሳቀሱ ለረዥም ጊዜ መቆየታቸውን ያስረዳል። የኮሚቴው ጸሐፊ አቶ አደራጀው ዋኘው ግን ይህንን አስተባብለዋል።
አሁን መንግስት ጉዳዩ በአስቸኳይ መፍታት እየቻለ ጥያቄያችን በአግባብ ማስተናገድ እየቻለ ነገሩ ወደ አልሆነ ነገር አግራቤት ካደረገ በኋላ ኃላፊነቱን አለመውሰድ አንዴ ግንቦት ሰባት ናቸው፣ አንዴ የሻዕቢያ ተላላኪ ናቸው፣ አንዴ የደርግ ርዝራዥ ናቸው የሚለው በእኛም በኮሚቴውና በወልቃይት ህዝብ እንዲሁም በአማራ ህዝብ ተቀባይነት የለውም።
መንግስት ትናንት በሰጠው መግለጫ ላይ እንዳሳወቀው በጎንደር ከተማ በተፈጠረው ሁከት ሳቢያ 3 የጸጥታ ኃይሎች መገደላቸውን 5 ደግሞ መቁሰላቸውን አስታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባ እንሸጋገር። በጎንደር ከተማ በነዋሪዎችና በጸጥታ ኃይሎች መካከል የተፈጠረው ግጭት እስካሁን አለመብረዱን፣ በዚህም ሕይወት መጥፋቱን ንብረት መውደሙንና በከተማይቱ የዕለት ተዕለት እንቅስቃሴ መስተጓጎሉን ነዋሪዎች ለቪኦኤ ተናግረዋል። በተፈጠረው ግጭት ከመንግሥት ታጣቂዎችና ከነዋሪዎች ሕይወት መጥፋቱንና የቆሰሉ መኖራቸውን እንዲሁም 4ቱን የወልቃይት ሕዝብ የአማራ ማንነት ጥያቄ አባላት ጨምሮ ሰዎች ታፍነው መወሰዳቸውንም እነዚሁ ለቪኦኤ ቃላቸውን የሰጡ ነዋሪዎች አመልክተዋል። በሌላ በኩል የብሔራዊ የመረጃና የደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ለሀገር ውስጥ የመንግሥት መገናኛ ብዙሃን በላከው መግለጫ 3 የፌዴራል ፖሊስ የጸረ ሽብር ልዩ ቡድን አባላት መገደላቸውን፣ ሌሎች 5 የሕግ አስከባሪ አባላት ደግሞ መቁሰላቸውን ገልጿል። ጽዮን ግርማ በጎንደር ከተማ የሚገኙ የወልቃይት ተወላጆችና የከተማይቱን ነዋሪዎች አነጋግራ ተከታዩን አጠናቅራለች።
በጎንደር ከተማ የሚገኙ ያነጋገርናቸው ነዋሪዎችና የወልቃይት ተወላጆች ለአሜሪካ ድምፅ እንደተናገሩት በትናንትናው ዕለት በጎንደር ከተማ ለተቀሰቀሰው ግጭት መነሻው የኢትዮጵያ መንግስት የደህንነት መስሪያ ቤት ሰራተኞች ከመከላከያ ፖሊስ ጋር ሆነው ጎንደር ከተማ በመግባት የወልቃይት ሕዝብ የአማራ ማንነት ጥያቄ ኮሚቴ አባላትን አፍነው በመውሰዳቸውና ሌላውን የኮሚቴ አባል ኮሎኔል ደመቀን አፍነው ለመውሰድ ባደረጉት ትንቅንቅ የተፈጠረ እንደሆነ ነው። በዚህ መነሻ የተነሳው ግጭትም ነዋሪዎችን አስቆጥቶ እስከ ዛሬው ምሽት ድረስ መዝለቁን ይናገራሉ። የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ የጸረ ሽብር ግብረ ኃይል ድርጊቱ የአሸባሪዎችና የጸረ ሰላም ኃይሎች ነው ሲል ኮንኖታል። የወልቃይት ተወላጅ እንደሆኑ የነገሩንና በዛሬው ዕለት በጎንደር ከተማ ፒያሳ መካከል እንደሚገኙ የተናገሩት አቶ ዋሲሁን አንበሴ ሁኔታውን ከመነሻው ያስረዳሉ።
እስክሪብቶና ወረቀት በመያዝ ህገ መንግስት ጠቅሰን ስላነሳን ብቻ 25 ዓመትም ሳንጠየቅ ተካለን ወደ ትግራይ ክልል ተብለን በገዛ ሀገራችን በተወለድንበት ባደግንበት ሀገር መኖሪያ አጥተን በጎንደር ተጠግተን ነበር። አሁንም ህግ አለ ብሎ በወጣ በህገ መንግስቱ መሰረት የጠየቅነው ጥያቄ ይመለስልን ስላለ ልንገደል ጦር መሳሪያ ታጥቆ ይኸው እንደምሰሙት እየተገደልን እንገኛለን፣ እየሞተን እንገኛለን፣ እየታፈነ እንገኛለን። እኛ ግን የማንነት ጥያቄ ብቻ ነው ያቀረነው። ሌላ ምንም ከማንም ንክኪ የለንም። የትውልድ ቀያችን ተፈናቅለን ከምንገኝበት መጥተው በተኩስ እየናጡን እኛ በእኛ እያብላሉ ይገኛሉ። ህዝብ የማንነት ጥያቄ የጠየቀ ሰላማዊ ሰው እንጂ አሸባሪ አይደለም። አሸባሪ ነው ብለው የሚፈርጁት በጣም የሚያስገርም ታሪክ ነው። እስኪ አንቺ በራሽ ስትፈርጁ ልጅ የሚያሳድግ ሰው ቤት እየመራ ቀን ወጥቶ ማታ ቤቱን እየገባ ያለ ሰላማዊ ሰው አሸባሪ ይባላል?
እኚህ አስተያየት ሰጪ ኮሚቴውም ሆነ ነዋሪው ወደ ትግራይ ክልል መካለሉ አግባብ አይደለም፣ የእኛ ክልል አማራ ነው በሚል ያነሱትን ጥያቄ በሰላማዊ መንገድ ለማቅረብ ከፍተኛ መስዋዕትነት መክፈላቸውን ገልጸው ለዚህ ምላሹ ግን የአማራ ክልል መንግስት እንኳን ሳያውቀው በድብቅ ከተማ ገብተው ሰዎችን ማሰርና መተኮስ ምን የሚባል የመንግስት አስተዳደር ነው ሲሉ ይጠይቃሉ። አቶ ክፍሌ አስማማው የተባሉ ሌላ ነዋሪ በጎንደር ትናንትናና ዛሬ የነበረውን ሁኔታ ያስረዳሉ።
ማንኛውም ህዝብ ህገ መንግስቱን የመጠቀም ማንነቱን የማስከበር መብት አለው የሚለውን ነገር ተከትለው በህጋዊ መንገድ ሲሄዱ የነበሩ ሰዎች ስለነበሩ ህዝቡም ይህን በቅርብ ሲከታተል ስለነበረ በዚህ ጉዳይ ተቆጥቶ ያው አመፅ ላይ ወጣ። ትናንት እንደሰማችሁት የህወሓት ሰዎች ንብረት የሆነውን ሰላም ባስና ደህንነት ይጠቀምበት የነበረውን አንዳንድ መኪናዎችን አቃጠሉ። አንዳንድም ከተማ ውስጥ የህወሓት ደጋፊ የሆኑ ደህንነት ሰዎች ሚስጥር የሚያቀብሉ እነሱን የሚያግዙን ስም በእነሱም ንግድ ድርጅቶች ላይ አደጋ ጥለዋል። ማታ አካባቢ ይህን ዜና የሰሙ ከአርማጮ፣ ከወልቃይት፣ ከጠገዴ የተወጣጡ የአማራ የገበሬ ጦሮች ወደ ጎንደር ከተማ በተለያዩ መኪናዎች ተጭነው መጡ። ቀጥታ ያው እየተታኮሱ ወደ ኮሎኔል ደመቀ ቤት ነው የሄዱት። በተኩሱም የህወሓት ሰዎችም ወድቀዋል። ከአማራ ገበሬዎችም ግን ወድቀዋል። ግን መጨረሻ ላይ ኮሎኔል ደመቀን ከከበባው አስወጥ ይዘው ወደ ሴፍ ወደሆነ ቦታ ወስደውታል። እንግዲህ በዚህ መንገድ ነው ትናንትና ሌሊት ያደረው።
ነዋሪውም ሆነ ከየቦታው የመጡት ታጣቂዎች ሲያነሱት የነበረው ጥያቄ ታፍነው ወዴት እንደተወሰዱ ያልታወቁ የኮሚቴው አባላት ጓዶቻችንና ወንድሞቻችን በመሆናቸው መልሱልን፣ እነሱንም ሳንይዝ አንበተንም የሚል እንደነበር አቶ ክፍሌ ይናገራሉ።
ዛሬ ጎንደር በጣም ጸጥ ረጭ ብላ ነበር ያረፈደችው። ሁሉም የንግድ ስራዎች ተዘግተዋል። የመንግስት አገልግሎትም የሚሰጥ አልነበረም።
እንግዲህ የገበሬ ጦሩ በዚህ ሁኔታ እያለ ከተማ ወጣቱ ደግሞ ያው በጣም ተማሮ ስላለ በህወሓት ሰዎች በጣም ስለመረረው ይህን አጋጣሚ በመጠቀም አመፁን ቀጥሎ ትሏል። በዛሬ ሁለት የመንግስት የደህንነት የህወሓት ደህንነት ሲጠቀምባቸው የነበሩ ሌሎች መኪኖችን አቃጥሏል። አንዳንድ የንግድ ድርጅቶችንም ከትናንቱ በተጨማሪ ከቀላል ከከባድ የሚደርሱ አደጋዎችን አድርሰዋል። በግልጽ ነው የተናገሩት ወጣቶቹ ከህወሓት ጋር እየሰራ ያለ የሚያስገድለን በአማራነታችን ላይ ሰይፍ የመዘዛችሁብን ሀገራችን ለቃችሁ እንድትወጡ እያል ሲያስጠነቅቁ ውለዋል። አሁን ማምሻውንም ከባድ ውጥረት ነው ያለው።
ነዋሪዎቹ እንደሚሉት ከትላንት ጀምሮ ጎንደር ከተማ ተሸሽገው የተቀመጡ የወልቃይት ተወላጆች፣ የጎንደር ከተማ ነዋሪዎችና ከአርማጮና ከአካባቢው የመጡ ታጣቂዎች በጋራ ሆነው ከከተማው ከመከላከያና ከፌዴራል ፖሊስ አባላት ጋር ተፋጠሙ አላቸውን ገልጸው በዛሬው ዕለትም ከአርማጮና ከአካባቢው በመጡት ታጣቂዎች በአማራ ክልል መንግስትና በከተማው ከንቲባ መካከል ድርድር ተደርጎ ለጊዜው ኮሎኔል ደመቀ ዘውዴን በአደራ የሰሜን ልዩ ኃይል አዛዥ ከንቲባ ጽህፈት ቤት በነሱ አጠራር ፖሊስ መምሪያ እንዳስረከቧቸው ተናግረዋል። ማምሻውን ፒያሳ አካባቢ እንደነበር የገለጸው ወጣት አማኑኤል ባሳዝነው በትላንትናውም በዛሬውም ውሎ በቦታው እንደነበር ገልጾልኛል።
የጎንደርም ሶስት ጥምቀት በበላይ ነው የወጣው። እንግዲህ ጎንደር ላይ ነው ትልቅ ጥምቀት የሚደረገው። ህዝብም የወጣው ከሶስት ጥምቀት በበላይ ጎንደር ላይ የሚከበረው ጥምቀት ማለት ነው። ሁሉም አንድ አይነት ነው። ሁሉም አንድ አይነት ሰው ነው። አላማው ለመዝረፍ ለምናምን አይደለም። የማንነት ነው በቃ። ሁሉም ስሜቱ አንድ አይነት ስሜት ነው። በአንድ ነው የወጣው። ሰውየውን ያው እኛ ጥያቄ ያቀረብን ሚኒሻዎቹ የሸኘናቸው ሚኒሻዎች ማለት ነው። የኛዎቹ ታጥቀው የነበሩትን ሰውየውን መምሪያ አስረክበናል። ነገ ወዲያ ትልቁን ጥያቄ ስንጠይቃቸው ያለና እኛ በአባይ ወልዱ በህወሓት አንመራም። የሚመራ ብአዴን ነው። ብአዴን ደግሞ በህወሓት እየተመራ ስለሆነ ከዛሬ ቀን ጀምሮ ግን በብአዴን በራሱ ስልጣን ከእኛ ህዝብ ጋር ካልተስማማ ከነገም ጀምረን ሁላችንም አንድ ሆነን እርምጃ እንደምንወስድ ማስጠንቀቂያ ሰጥተዋል። እኛ ሸኝተናቸው እዛ በኋላ ነው ይህን ሰብስበው ሁላችን የመጨረሻ ሸኛኘት ሲደረግ ማለት ነው። እና በክብር በጥይት ተተኩሶ በክብር ተጨፍሮ ጉልበታቸውን ላይ የሳምን ጀግኖች ብለን ነገ ወዲያ ግን ከካርናችሁ የአማራ አጥንትና ደም ይውጋን ብለው ነው ምለው የሄዱ።
እስከ ማምሻው ድረስም የተኩስ ድምፅ በከተማው ይሰማ እንደነበር የተናገሩት ነዋሪዎቹ አሁንም በመከላከያ ሰራዊትና በህዝቡ መካከል ውጥረቱ እንደቀጠለ መሆኑን ገልጸዋል።
በሌላ በኩል የብሔራዊ መረጃና ደህንነት አገልግሎት እና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ዛሬ አውጥቶታል በተባለና በመንግስቱ መገናኛ ብዙሃን በተነገረ መግለጫ በኤርትራ ከመሸጉ ጸረ ሰላም ኃይሎች መመሪያ በመቀበል በአማራ ክልል ሰሜን ጎንደርና በትግራይ ክልል በምዕራባዊ ዞኖች ሰላማዊ ሰዎችን በመግደል ዝርፊያ ፈጽመው በህግ ሲፈለጉ የነበሩና ሳይያዙ የቀሩ ካላቸው ሁለት ተጠርጣሪዎች አንደኛው ዛሬ እጁን ሰጥቷል ብለዋል። መግለጫው አክሎም ትናንትናና ዛሬ በሁከት ፈጣሪዎች አማካኝነት በተፈጠረው ሁከትና ግርግር ሳቢያም 5 ንጹሐን ዜጎች በተባራሪ ጥይት ህይወታቸው አልፏል ብለዋል። ከፌዴራልና ከክልሉ የጸጥታ ኃይሎች ተጨማሪ ጉዳት መድረሱንም ግብረ ኃይሉ መጠቆሙንና መገናኛ ብዙሃኑ ዘግበዋል። በተፈጠረው ሁከት ሳቢያ በሰላማዊ ዜጎችና የንግድ ቤቶች ላይ ጉዳት መድረሱን የፌዴራልና የክልሉ የጸጥታ ኃይሎች ተጨማሪ ጉዳት ከመድረሱ በፊት ሁኔታውን በቁጥጥር ስር መዋላቸውን መግለጫው ተናግሯል።
የጋራ ግብረ ኃይሉ መግለጫ አክሎም በህቡዕ በመደራጀት የሽብር ተግባር በመፈጸም የህዝቡን ሰላም እንዲታወክ ባደረጉ አባላት ላይ ህጋዊ እርምጃ መውሰዱንም ማመልከቱ የተዘገበ ሲሆን የተባለው እርምጃ ምን እንደሆነ በዝርዝር አልተገለጸም። የጋራ የጸረ ሽብር ግብረ ኃይሉ መግለጫ በዚሁ መግለጫው በቁጥጥር ስር የዋሉት ግለሰቦች ኤርትራ ውስጥ መሽገው ከሚገኙ የጸረ ሰላምና አሸባሪ ኃይሎች ጋር ቀጥተኛ ግንኙነት በመፍጠርና መመሪያ በመቀበል በአማራ ክልል በሰሜን ጎንደር ዞን ጸገዴ ወረዳ ሶሮቃና ቁርቢ አካባቢ እንዲሁም ትግራይ ክልል ምዕራባዊ ዞን ጸገዴ ወረዳ ደንሻና አካባቢው ሲንቀሳቀሱ የነበሩ ናቸው ብሏል። አክሎም ተጠርጣሪዎቹ ሴቶችንና ሕፃናትን ከለላ በማድረግ በመንግሥት የጸጥታ ኃይሎች ላይ የመሳሪያ ተኩስ በመክፈትና ቦምብ በመወርወር ጉዳት አድርሰዋል ብሏል። የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ለመገናኛ ብዙሃን በላከው መግለጫ
ወደ ተከታዩ የመጽሔት ርዕስ እንሻገር። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማና የቀድሞ ፕሬዚዳንት ጆርጅ ቡሽ ዳላስ ቴክሳስ ውስጥ ለተገደሉት 5 የፖሊስ አባላት ትናንት በተደረገው የሁሉም እምነቶች የጸሎትና የሽኝት ስነ ስርዓት ላይ ተገኝተው ንግግር አሰምተዋል። ፕሬዚዳንት ኦባማ የአገሪቱ ፖሊስ አባላት የህዝቡን ደህንነት ለመጠበቅ በታታሪነት የሚሰሩ መሆናቸውን ገልጸው አሞግሰዋቸዋል። ይሁንና የተዛባው አመለካከቶች መኖራቸው ግልጽ ነው ያሉት ፕሬዚዳንቱ። ዝላቲካ ሆክ ያቀናበረችውን ዘገባ አዳነች ፍሳዬ ይዛ ቀርባለች።
ኦባማ ሀዘንተኞችን ያጽናኑት በትላንቱ የጸሎት ስነ ስርዓት ብቻ ሳይሆን ባለፈው ወር በኦርላንዶ ፍሎሪዳ፣ ባለፈው ዓመት በቻርልስተን ደቡብ ካሮላይና እንዲሁም በሌሎች ቦታዎች ሀዘንተኞችን ያጽናኑባቸው ሁኔታዎች ነበሩ።
በፕሬዝደንትነቴ ወቅት እጅግ በበዙ የሀዘን ወቅቶች ላይ ንግግር አድርጌያለሁ።
ህብረተሰብ የበዛውን ኃላፊነት በፖሊሶች ላይ በመጣል ለሚፈጽማቸው ተግባሮች ግን ያነሰ ኃላፊነት ይወስዳል ብለዋል ኦባማ በንግግራቸው።
We do have control over how we respond to the world.
በዓለም ስላለው ሁኔታ የሚኖረንን አመለካከት መቆጣጠር እንችላለን። በርስ በራሳችን ላይ ያለውን አያያዝም መቆጣጠር እንችላለን።
የቀድሞ ፕሬዚደንት ጆርጅ ዳብሊው ቡሽ ባደረጉት ንግግርም የሰዎችን መልካም ገጽታ ለማሳየት ሞክረዋል።
We know that the kind of just humane country we want to build.
በህልማችን ያየናትን አይነት ሰብአዊነት የተላበሰች ሀገር ለመገንባት የምንችለው መለዮ ያጠለቁ ወንዶችና ሴቶች በዘብ ሲቆሙ እንደሆነ እናውቃለን።
የትላንቱ የጸሎት ስነ ስርዓት በተፈጸመበት የሙዚቃ አዳራሽ ውጭ ከነበሩ ሰዎች መካከል አንዳንዶቹ የፕሬዝደንት ኦባማን በቀብር ስነ ስርዓቱ መገኘት አመግሰዋል። ኮርኒሊስ ሮበርትሰን አንዱ ናቸው።
I'm glad that we have a commander in chief who would take the time to come and
እዚህ ድረስ መጥቶ ከባድ ሀዘን የደረሰባትን ከተማ ያጽናና ከፍተኛው የሀገሪቱ ወታደራዊ ኃይል አዛዥ ያለን በመሆኑ ደስታ ይሰማኛል።
በርካታ ሌሎች ግን አፍሪካውያን አሜሪካውያን እንደገና በማንሰራራት ላይ ያለው ዘረኝነት ሰለባዎች ናቸው ይላሉ። ሊዮኔሳ ሞርጋን ገና ያላቆሙ ነገሮች እንዳሉ ይሰማኛል ብለዋል።
I feel like there are things that's been going on for a long time. I've experienced it myself.
ለረጅም ጊዜ ሲካሄዱ የቆዩ ነገሮች እንዳሉ ይሰማኛል። እኔ ራሴ ባለቤቴና የማውቃቸው ሰዎች የገጠሙን ተሞክሮች አሉ። ይሁንና ጥላቻን ሳይሆን ፍቅርን ማስፋፋት ያለብን ይመስለኛል። ፖሊሶቹ የሚገደሉበት ምክንያት መኖር የለበትም።
ዶሚኒክ አሌክሳንደር የተባሉት ደግሞ ጉዳዩ መፍትሄ ማግኘት አለበት ብለዋል።
We want to make sure that the president and electoral officials
ፕሬዝደንቱና በህዝብ የተመረጡ ባለስልጣኖች ለችግሩ መፍትሄ እንዲያገኙ እንፈልጋለን። ጉዳዩ ከተፈጸመ በኋላ ሳይሆን እንዲህ አይነት ተግባር እንዳይደረግ በመላ ሀገሪቱ ያለውን ማህበረሰብ ላስቆጣው ጉዳይ ህጎችንና ፖሊሲዎችን በመለወጥ መፍትሄ ማግኘት ያስፈልጋል።
አንዳንዶቹ ደግሞ የተሻለ ጊዜ እንደነበር በመግለጽ አስተውሰዋል። በአሁን ወቅት ጥሮታ ላይ ያሉ የፌደራል መርመራ ክፍል ሰራተኛ ጀሪ ፉስለር በበኩላቸው
I'm 75 years old and I remember a time when this was a close
75 አመት ሆኖኛል። በጣም የተቀራረበ ህዝብ ያላት ሀገር የነበረችበትን ጊዜ አስታውሳለሁ። ሁሉም ሀገር ወዳድ ነበር። ወደዚያ እንመለሳለን ብዬ ተስፋ አደርጋለሁ። ሰዎች ምን ይያሉ እንደሆነ በመደማመጥ መግባባት ከቻል ቁስሉ መዳን ይጀምር ይሆናል።
ቶኒ ኢቫንስ የተባሉ ካህን አፍሪካዊ አሜሪካዊ ግን ባለፈው የሀገሪቱ ታሪክና በተፈጸሙት ተግባሮች ምክንያት ቁስሉ በቀላሉ ላይድን ይችላል፣ እንዳውም ነገሮች በፍጥነት ሊፈነዱ ይችላሉ ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል።
ዜጎች ለረጅም ዓመታት የኖሩበት ቤት ፈርሶ ለጎዳና ተዳዳሪነት መጋለጣቸውን አጥብቆ እንደሚያወግዝ የመላ ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። መግለጫው በተጨማሪ ለጠፋው ህይወትና ለወደመው ንብረት ምክንያት ናቸው ያላቸው ባለስልጣናት ህግ ፊት እንዲቀርቡ ጠይቋል። ድርጅቱ ትናንት በጠራው መግለጫ ላይ ጋዜጣዊ መግለጫ ላይ የተገኙ ቤታችን ፈርሶብናል ያሉ ነዋሪዎችም ተፈጸመብን ስላሉት በደል ዘርዝረው መፍትሄ እንዲሰጣቸው ጠይቀዋል። በጋዜጣዊ ጉባኤው ላይ የተገኘው ዘጋቢያችን መለስካቸው አማሃ ተጨማሪ አለው።
የመላው ኢትዮጵያ አንድነት ድርጅት መኢአድ አዲስ አበባ በሚገኘው ዋና ጽህፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ በርዕሱ ላይ ዜጎች ለረጅም ዓመታት የኖሩበት ቤት ፈርሶ ለጎዳና ተዳዳሪነት መጋለጣቸውን አጥብቆ ያወግዛል ይላል። በመቀጠልም በቅርቡ በላፍቶ ክፍለ ከተማ ቀበሌ 01 በተለያዩ ሰፈሮች ከ20,000 በላይ ቤቶች በመንግሥት አፍራሽ ግብረ ኃይል እንዲፈርሱ መደረጉን እና በዚህ መካከል ከፍተኛ የንብረት ውድመትና የሕይወት ጥፋት መከተሉን ይጠቅሳል። በዚህም ድርጅቱ የተሰማውን ሐዘን ገልጿል። መኢአድ ተፈናቃዮች ናቸው ያላቸውን ዜጎች ኑሮ ያስተካክል ዘንድም መንግሥት የተለያዩ እርምጃዎችን እንዲወስድ ጠይቋል። የፓርቲ ዋና ጸሐፊ አቶ አዳነ ጥላሁን ይህን መግለጫ በንባብ አሰምተው ነበር።
ለጠፋ ህይወትና ለወደመው ንብረት ምክንያት የሆኑ በመንግስት ኃላፊነት ላይ የሚገኙ ባለስልጣናት ለህግ እንዲቀርቡ፣ በዚህ ክረምት በጎዳና ላይ ፈሰው ለሚገኙት ዜጎች መንግስት በአስቸኳይ ልብስ፣ ምግብ፣ መጠለያና ሌሎችንም መሟላት ያለባቸውን ነገሮች እንዳሟላ፣ ለወደፊትም ቢሆን ከክፍለ ሀገር ቀበሌዎች ጀምሮ እስከ መሃል አገር አዲስ አበባ ድረስ ህዝቡን ንብረቱን በማውደም ቤቱን በማፍረስ ከማተራመስና ኃላፊነት ከጎደለው አሰራር እንድቆጠብ መያድ በጥብቅ ያሳስባል።
አቶ ኢየሱፍ አሊ ይመር የተባሉ ነፋስ ስልክ ላፍቶ ከተማ 01 ቀበሌ ነዋሪ ነኝ ይላሉ። በዚህ ጋዜጣዊ መግለጫ ላይ መያድ ካቀረባቸው ምስክሮችም አንዱ ናቸው። ቤታቸው ከፈረሰባቸው ሰዎች መካከል አንዱ እንደሆኑና ከ20 አመታት ላላነሰ ጊዜ እንደኖሩም ይናገራሉ። በአካባቢው የተፈጠረውን እንደዚህ ሲሉ ያብራራሉ።
በለቱ የበላይ አካል የሚባል ሰው መጥቶ ትጠረጋላችሁ ነው ያለው። ቆሻሻ ነን ወይ ብለና ትጠረጋላችሁ ሲል ቆሻሻ ነን ወይ? አረ ለመሆኑ ብዙም ልጆች ጥያቄ ያቀረቡ ልጆች አሁን ተይዘዋል፣ እየተፈለግም ነው ተይዘዋል። የኢትዮጵያ መንግስት ኤርትራን ህዝብ እንኳ ተገንጥላ ያለችውን ኤርትራን ህዝብ እንኳ መጠለያ ሰርቶ እየተቀበለ ነው። እኛ እዚህ ለአባይ ግድብ ለአገሪቷ መስተዋጦ የምናደርገውን ህዝብ እንዴት ነው መንግስታችን ይሄን የሚሰራ ሲባል መልሳችን ትጠረጋላችሁ፣ ቦታም ልስጣችሁ የለም፣ መጠለያም ሂዱ የለም፣ ምንም የለም። እንደተባለው ሁለት ሶስት ቀን ሳይቆይ ወዲያው በእመም በስድስት በሰባት ዶዘር ይሄ ሰንሰል በዲያገት ላይ እና በምን ላይ በሚሄድ ሰንሰል እንለዋለን እኛ፣ በእሱ ነው የአንዱ ቤት አንዱ እንኳ አያስታውቅም። እቃውንም ሁሉንም ቴሌቪዥን ምናምን ምናምን ዲሽ የሚባለው ነገር በሙሉ አንዱ በአንዱ አድርጎ ጨረሰ። ጨርሶም ደግሞ የደረሳችሁም ያለ መንግስት የለም። ዝም ብለን እዛው ፍራሹ ላይ ነን ያለ ነው። ቆይ መንግስት ይህን ይሰራል? እንደው ወገንስ የለንም? የዓለም ተከራካሪስ እንዴት ነው? የለንም።
አቶ ኢየሱፍ አሊ ይመር አሁን ቤታቸው የፈረሰባቸው ሰዎች ያሉበትን ሁኔታም ዘርዝረው አቤቱታቸውን ለመንግስት ነው ያሰሙት።
የሁለተኛ ክፍል የሶስተኛ ክፍል ተማሪ ቤታቸው ሲፈርስ ታንቀን እንሞት እያሉ ነው ተማሪዎቹ ልጆች፣ ትላልቆቹ ተማሪዎቹ ልጆች ቤታችን ፈረሰ የት እንድረስ እያሉ ልጆቻችን። እኔ አሁን ልጆቼን ነው የምጠብቀው፣ የአምስት ልጆች አባት ነኝ፣ ልጆቼን ነው የምጠብቀው። ስራም ትቻለሁ፣ የግለሰብ ሰራተኛ ነኝ። ያ ግለሰብም ታልሰራው አያቀምሰኝም፣ ግን ልጆቼን ኧረ መንግስት ያለ ኧረ መፍትሄ እንዳለ የመንግስት ያለ ጨርሻል።
ሀጂ አብደላ ሁሴን የሚባሉ የነፋስ ስልክ ክፍለ ከተማ 01 ቀበሌ ማንጎ በሚባል ሰፈር ይኖሩ እንደነበረ ይናገራሉ። ቤት የማፍረሱ ነገር ከመነሳቱ በፊት የአካባቢው የቀበሌ ባለሥልጣናት ለሻይ እያሉ ገንዘብ ከነዋሪው እየወሰዱ ቤቱን እንዲሠራ ይፈቅዱ እንደነበረና ከዚያም በላይ መንግሥት በሚዘረጋቸው የልማት እቅዶች ሲሳተፍ እንደነበረ ያስታውሳሉ።
በሌሊት ገባብን፣ ዕቃ አውጥልህ፣ ልጆቻችሁን አውጥልህ፣ ለየትኛው እንድረስ? ሌሊት ነው። ስንነሳ ልጆቻችን ተባሮ ተባሮ ወደ ወንዝ ንሮጡብን፣ ሊገባቡ ውሃ ሊገቡብን፣ እቃ እንዴት እናውጣ? እቃ ተተን እንደገና ልጆቻችንን ለመያዝ በዚህ ስድስት ግሬደር መሬት የሚቆፍረው እንዳለ ቤቱን እስከ ማፍረስ እቃን ከማጥፋት ህይወቱ እንኳን ወጥተዋል ወይ ብሎ አልጠየቀንም። በመንግስትን ምን በድለነው ነው? አዝልን 10-11 ዓመት ስናለማ ከቆየን በኋላ ልጆች ጉልበታችን ደክሟል። ከእንግዲህ የምንሰራው የለንም፣ የሚጦረን የለን። ዘመድ አለው፣ እስከ ክፍለ ሀገርም ዘመድ ደርሶ ያነሳውም አለ። እኛ ግን ዘመድ የለን። አሁንም ያው እዛ በዝናብ በውሃ በጭቃት ነው ተኝተናለን። እና ልጆቻችን እንዴት እናርጋቸው? ህፃናትን እስካሁንም የት ከተባረሩበት ያልተመለሱም አሉ። በሌላ ቦታ ምስኪኖችን ወይም መውደቂያ የሌላቸውን እንመዘግባለን ብሎ ከዳርዳር ያወራሉ። እኛ ጋር የመጡ ነገር የለም። ያው እዛው ሜዳ ቁጭ ብለን ዝናብ እና በርድ እየተፈራረቀብን ሞታችን ነው የምንጠብቀው። እንደሚደርስልን ቃልካል እንዲደርስልን ቃላት ያጥረኛል።
ወይዘሮ ዘቢባ ከማልም ከዚሁ ማንጎ ከሚባል ሰፈር ነዋሪ የነበሩ ናቸው። የደረሰባቸውንና ያሉበትን ሁኔታ እንደሚከተለው ገልጸውታል።
በቃችን ላይ ነው አምስት ሰው የደረሰ መሰብ። አሁን ስንት ነረግ ስንት ቃለን በቃ ነው ወደቀው። አሁን ያለሁት ቆርቆሮ ነገር የሆነች ነገር ጋርቼ ማየት ማመን ነው። ሄዶ ካላዩት ማንም ሰው አያምንም። ጫካ ውስጥ ነው ያለ ነው። ሴት ልጅ አለችኝ የደረሰች፣ የት ላርጋት? ማን ጋር ላስጠጋት? እሷን አቅፌ ጭቃ ላይ ወድቄ ሜዳ ላይ ነው ያለሁት። ጅብ አለ፣ ጫካ ነው ቦታችን። አሁን ሜዳ ላይ ፈሰስ የሄደው ዘመድ ያለ ወደ ዘመዱ፣ 3-4 ሆኖ በአንድ ቤት ላይ ሜዳ ካለን ሜዳው ላይ አንጥፎ ይሄ ነው ብሎን መናገር በጣም ይከብዳል። ቦታው ላይ ቢታዩ እና አሁን ያንን መብቴ ምንድን ነው ማድረግ ያለ ብለማና ቤት የምንለው ዜግነታችን እኮ አልታወቀም። ግማሽ ከሰው ሀገር ላይ ተቃጥሎ ስንት ፈተና አይቶ ያመጣትን ብር ቤት ገዛ እንዱ ቤት ቦታ አገኘን ብለው በዛች ላይ ለቆ አሁን ያለ የሌለ ሁሉ ጭርስ አድርጎ ከጨረሰ በኋላ ምንድን ነው ማድረግ ያለበት? ተሰደድን እኮ።
የአሜሪካ ድምፅ ሬዲዮ ቀደም ሲል በተመሳሳይ ችግር ላይ የአዲስ አበባ አስተዳደር ከንቲባ ጽህፈት ቤትንና የካቢኔ ኃላፊ የሆኑትን አቶ አሰግድ ጌታቸውን በሰፊው አነጋግሮ ነበረ። አቶ አሰግድ ጌታቸው በወቅቱ መጠለያ ለሌላቸው መንግስት መፍትሄ አዘጋጅቷል ሲሉ መናገራቸው አይዘነጋም።
አንዳንድ ባለሀብቶችም ቦታን ለመያዝ ዝም ብለው 3 4 5 ቦታ ካርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ዳሃዎችን እዛው ሲያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አጥቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ ቤተሰባቸውን ይዘው ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስገባቸው።
መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ለአራት ሰዓት 20 ጉዳይ ነው አሁን አዲስ አበባ ላይ። ዋሽንግተን ዲሲና በአካባቢዋ ደግሞ ከቀኑ 8 ሰዓት ከ40 ደቂቃ ሆኗል። የሰዓቱን ዋና ዋና ዜና አሉላ ያሰማናል።
የዩናይት ስቴትስ ጦር ሰራዊት በደቡብ ሱዳን ለቀናት የተካሄዱ ግጭቶች በመቶዎች ለተቆጠሩ ሰዎች ሕይወት መጥፋት ምክንያት ከሆነና ዳግም የእርስ በርስ ጦርነት ሊነሳ ይችላል የሚል ፍራቻ ካሳደረ በኋላ 40 የሚሆኑ ወታደሮችን በዋና ከተማይቱ ማሰማራቱ ተገለጠ። የጦር ሰራዊቱ የአፍሪካ ገጽ እንደገለጸው ወታደሮቹ ወደ ጁባ የተላኩት በዚያ የሚገኘውን የዩናይት ስቴትስ ኤምባሲ ደህንነት ሊጠብቁና የውጭ ጉዳይ መስሪያ ቤቱ በሰጠው መመሪያ መሰረትም ለጊዜው በስራ አስፈላጊ ያልሆኑ የአሜሪካውያን ሰራተኞች አገሪቱን ለቀው እንዲወጡ ለመርዳት ነው። ጀርመንና ህንድን ጨምሮ ሌሎች መንግስታትም ሰራተኞቻቸውን ለማስወጣት ተመሳሳይ እርምጃ መውሰዳቸው ተገልጠዋል። በሌላ አካባቢው ዜና በቋፍ ላይ የሚገኘው በሁለቱ ተቀናቃኝ የደቡብ ሱዳን መሪዎች ትላንት በዋና ከተማዋ ጁባ የታወጀው የተኩስ አቁም የያዘ ይመስላል ተብሏል። በፕሬዚዳንት ሳልቫኪርና ለረዥም ጊዜ ተቃዋሚያቸው ምክትላቸው ፕሬዚዳንት ራይክ ማቻር የተጠራውን ተኩስ አቁም በውጊያዎች የተሰላቹ ነዋሪዎችና አዲስቱ ሀገር ሙሉ በሙሉ የእርስ በርስ ውጊያ ውስጥ እንዳትገባ ስጋት ያደረባቸው ባዕዳን መንግስታት በደስታ መቀበላቸው ተገልጠዋል። የተሻለች ኡጋንዳን ለመፍጠር ዜጎች በያዙት ትግል ተስፋ መቁረጥ የለባቸውም ሲሉ የኡጋንዳ ተቃዋሚ ፓርቲ መድረክ ለዲሞክራሲያዊ ለውጦች መሪ ዶክተር ኪሳ ቤሲጂ አሳሰቡ። የኡጋንዳውን ሞኒተር ጋዜጣ እንደዘገበው ቤሲጂ ለደጋፊዎቻቸው ባስተላለፉት በዚህ መልእክታቸው አገራችንን መልሰን የእኛ ማድረግ ካሉት ትግል ላይ መሆናቸውን አስታውሰው ያ እውን እስኪሆንም ድረስ ማፈግፈግ አይኖርም ብለዋል። አድማጮች፣ ለርዕሰ ወሬዎቹ የተያዘው ጊዜ በዚሁ አበቃ።
አመሰግናለሁ አሉላ ለአርዕስተ ዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወደ ተከታዩ ዘገባ እናልፋለን። አሜሪካና ሕዝቧ
አሜሪካ ከብሪታንያ አገዛዝ እንደ አውሮፓውያን የዘመን አቆጣጠር በ1776 ዓመተ ምህረት በኢትዮጵያ አቆጣጠር በ1769 ዓመተ ምህረት መሆኑ ነው ነጻነቷን ባወጀች ጊዜ ቅኝ ገዢዎች መርዷቸውን በጋዜጣ ነበር የሰሙት። ያኔ አሜሪካውያኑ ያጸደቁትን አዲስ የአርነት አዋጅ በህትመቱ ያወጣ የመጀመሪያ ጋዜጣ አሜሪካን ወደ አብዮቱ በማንደርደር በመገናኛ ብዙሃን የነበረውን ጉልበት ለመዳሰስ ዋሽንግተን ውስጥ የተከፈተው አውደ ርዕይ አብይ ትኩረቱ አድርጎታል። ቆንጅታየ ለዛሬው የአሜሪካና ህዝቧ ዝግጅቷ እንዲህ አቀናብረዋለች።
ባለፈው ሳምንት ሰኞ እንደተከበረው ሁሉ አሜሪካውያን በየአመቱ እንደ አውሮፓውያን አቆጣጠር ሐምሌ 4 ቀን ሀገራቸው ከብሪታንያ ቅኝ ግዛትነት ነጻነቷን ያወጀችበትን መታሰቢያ በዓል በወታደራዊ ባንድ መዝሙሮች፣ በሰልፎችና በርችት ተኩስ ያከብራሉ። ዋሽንግተን የሚገኘው የዜናና የጋዜጠኝነት ሙያ ቤተ መዘክር የሆነው ኒውዚየም ደግሞ የነጻነት ቀንን ከዚህ ለየት ባለ መንገድ አክብሯል፣ እያከበረም ነው። ኒውዚየም በ18ኛው ክፍለ ዘመን አሜሪካ የፕሬሱ ኃይል ምን ያህል እንደነበረ የሚመረምር ኤግዚቢሽን ከፍቶ ለህዝብ እያሳየ ነው። ፓሪ ሮል በኒውዚየም የአውደ ርዕዮች እድገት ማደራጃ ዋና ስራ አስኪያጅ ናቸው። ይህ አውደ ርዕይ ከቅኝ ግዛቲቱ አሜሪካ ከብሪታንያ አስተዳደር ነጻ መውጣት አለብን ለሚለው አቋሟ በመሞገት የሩድና የአቤቱን ነበልባል ያቀጣጠሉ አታሚዎችና አሳታሚዎችን ታሪክ የሚያወሳ ነው። አሜሪካ ነጻነቷን ስታውጅ the declaration of independence የነጻነት አዋጅን በህትመቱ በማውጣት የመጀመሪያ የሆነው ጋዜጣ the Pennsylvania Evening Post የሚባለው ነበር።
Today we get news over our Facebook feeds or on Twitter or Instagram or on the radio or on television. Back then news
ዛሬ ህዝቡ ዜናን ከፌስቡክ ከትዊተር ከኢንስታግራም ከራዲዮ ቴሌቪዥን ያገኛል። ድሮ ግን ጋዜጣ ብቻ ነበር። ሐሳቦች በክርክር በውይይት የሚፋጩት ጋዜጣ ላይ ነበር። ከታላቋ ብሪታንያ መላቀቅ ይጠቅማል ይጎዳል የሚለው ክርክር የተካሄደው በጋዜጣ ላይ ነበር። 240 ዓመታት ያስቆጠረው ደ ፔንሲልቬኒያ ኢቭኒንግ ፖስት ጋዜጣ በአሁኑ ጊዜ የቀሩት 19 ቅጂዎች ብቻ እንደሆኑ ነው የሚታመነው። አንደኛው ቅጂ ከነ አራቱም ገጾቹ በኒውዚየሙ አውደር ላይ ቀርቧል። ታዲያ እንደ ብዙዎች እምነት የአሜሪካን ነጻነት ጎዳና አቅጣጫ ያሳዙት ከአሜሪካ መስራች አባቶች አንዱ የሆነው ቶማስ ፔን ያሳተመው የነበረውን በራሪ ጽሑፍ Common Sense-ን የመሳሰሉት እንደሆኑ ነው።
You know, America was one of the most literate countries at the time. Almost half of the people who could read had heard
አሜሪካ በጊዜው ፊደል በቆጠረ ህዝብ ዛት ቀዳሚ ከነበሩት ሀገሮች አንዷ ነበረች። እናም ማንበብ ከሚችለው ህዝቧ ግማሹ ስለ Common Sense በራሪ ጽሑፍ ወሬ ሰምቷል ወይም ደግሞ በከፊልም ቢሆን አንብቦታል። በጣም የሚገርም ነገር ነው።
Common Sense was read in taverns. People bought copies, they passed them hand to hand, they read them aloud.
Common Sense በየምግብና መጠጥ ቤቱ ይነበብ ነበር። ያገኘ ከሰው ላይ ይገዛል፣ አንዱ ላንዱ ያቀብለዋል። ጮክ ብለው ያነቡታል። ጀነራል ዋሽንግተን ለሰራዊታቸው አስነብበውታል። እንዲያውም ወታደር መመልሚያ ሆኖ ነበር ይላል ኒውዚየም ለዚህ ኤግዚቢሽን ያዘጋጀው ፊልም በቅንጫቢ እንደተሰማው።
Also, if you couldn't read, it was being debated and discussed in coffee houses and taverns on the street corners.
ማንበብ ለማይችል ደግሞ በየቡና ቤቱ፣ በየመጠጥና ምግብ ቤቱ፣ በየመንገዱ ዳር ይነበባል፣ ክርክር ውይይት ይካሄድበታል። ስለዚህ በየጊዜው ጠንካራ የህዝብ መገናኛ ነበር። ዛሬ ዜና በሰከንድ በሚሊ ሰከንድ ፍጥነት ነው የሚሰራጨው። ያኔ ግን የነጻነቱ ዜና በቅኝ ግዛቶቹ በጠቅላላ እንዲሁም ከኦቅያኖስ ባሻገር ብሪታንያ ለመድረስ 6 ሳምንት ገደማ ይወስድ ነበር። የቶማስ ፔን እና ሌሎችም አገር ወዳድ ጀግኖች ታሪክ በኒውዚየም አዳራሹ በትላልቅ ሰሌዳዎች ላይ በሰፈሩ ጽሑፎች ይስተዋላል። በተመዘክሩ ባሰናዳቸው ቪዲዮዎች በርካታ ታዋቂ የሚዲያ ሰዎች የነ ቶማስ ፔንን ስራዎች ይተርካሉ። 1776 ሰበር ዜና ነጻነት በሚል ርዕስ የተሰናዳው አውደ ርዕይ ፕሬሱ ያኔ የነበረውንና ዛሬ ያለውን ጉልበት በማሳየት ረገድ ያግዛል። ኒውዚየም የተቋቋመበት ቴሌኮም ይኸው ነው ብለዋል የቤተመዘክሩ የኤግዚቢት ዳይሬክተር ፓቲ ሮል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ዲሞክራሲ በተግባር ተከታዩ ቅንብር ነው።
በዩናይትድ ስቴትስ ለፕሬዚዳንትነት እየተካሄደ ያለው የምርጫ ዘመቻ እንግዲህ ልዩ መልክ እየያዘ ነው። ከዲሞክራቲክ ፓርቲው ሁለቱ የቀድሞ ተቀናቃኝ እጩዎች ሂላሪ ክሊንተን እና በርኒ ሳንደርስ የሪፐብሊካን ፓርቲውን ተወካይ ዶናልድ ትራምፕን ለማሸነፍ እንደሚተባበሩ ቃል ተገባብተዋል። ለረጅም ጊዜ ሲጠበቅ ቢቆይም ሳንደርስ ትናንት በመጨረሻ ለክሊንተን ድጋፋቸውን በይፋ ሰጥተዋል። እርምጃውም የፊታችን ጥቅምት 29 ጠቅላላ ምርጫ እስኪደረግ ባለው ጊዜ በዲሞክራቲክ ፓርቲ ውስጥ መከፋፈል እንዳይኖር ግዙፍ አስተዋጽኦ ይኖረዋል ተብሏል። ጂም ማሎን በዚህ ርዕስ ዙሪያ ያጠናቀራቸው ዘገባዎች አሉ። ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር ዝግጅቱ እንደሚከተለው ያቀርበዋል።
የቨርሞንቱ ሴናተር በርኒ ሳንደርስ ለረጅም ጊዜ ጠንካራ የምርጫ ዘመቻ ሲያካሂዱ ቆይተው ትላንት በይፋ ከውድድሩ መውጣታቸውን ካሳወቁ በኋላ ድጋፋቸውን ለሂለሪ ክሊንተን ሰጥተዋል።
I intend to do everything I can to make certain she will be the next president of the United States.
ቀጣዩዋ የዩናይትድ ስቴትስ ፕሬዚደንት ሂለሪ መሆናቸውን ለማረጋገጥ የተቻለኝን ሁሉ ለማድረግ አቅጃለሁ።
በርኒ ሳንደርስ ድጋፋቸውን ለሂለሪ ክሊንተን የሰጡት ግን እንዲህ በቀላሉ አይደለም። በሁለቱ መካከል ለበርካታ ሳምንታት ድርድሮች ተደርገዋል። የመስጠትና መቀበል ዲሞክራሲያዊ ውይይቶች በጥልቀት ተካሂደዋል። ሂለሪ ክሊንተን ከሪፐብሊካን ፓርቲው ተወካይ ዶናልድ ትራምፕ ጋር ወደፊት ለሚያደርጉት ከባድ ትግል የዲሞክራቲክ ፓርቲውን አንድ አድርጎ ከጀርባቸው ለማሰለፍ መድረኩን አመቻችቷል። ሂለሪ ክሊንተን በተፈጠረላቸው ድል እጅግ መደሰታቸውን ወዲያውኑ ለደጋፊዎቻቸው ገልጸዋል።
To be here with Senator Sanders, being here with him in New Hampshire, I can't help but
ከሴኔተር ሳንደርስ ጋር እዚህ ኒው ሃምሽር መገኘቴ ትልቅ መልእክት ያስተላልፋል። ሁለታችንም ባንድ ወገን በመቆማችን መጪውን የምርጫ ጉዞ እጅግ ተወዳጅ ያደርገዋል። ምክንያቱ ለምን እንደሆነ ታውቃላችሁ? አንድ ላይ ስንቆም ጠንካራ ስለምንሆን ነው።
ቱጃሩ የሪፐብሊካኑ ፓርቲ እጩ ተወዳዳሪ ዶናልድ ትራምፕ የሁለቱ የቀድሞ ከባድ ተቀናቃኞች የሂለሪና ሳንደርስ አንድነት መፍጠር ሳያሳስባቸው የቀረ አይመስልም። ወዲያው ነበር በትዊተር አማካይነት አስተያየት የሰጡት። ያቺ የተለመደች ዝልፊያቸውም ታክሎባታል። እንዲህ ነበር ባጭሩ ያሉት፣ ሳንደርስ ለክሊንተን ተሸጡ፣ ደጋፊዎቻቸውን አሳዘኑ ሲሉም ሴናተሩን ወነጀሉ። በምርጫ ዘመቻቸው ላይ ደግሞ ሂለሪ ክሊንተንን የግል ኢሜይላቸውን ለመንግሥት ሥራ ብቻ ከሚፈቀድላቸው አሰራር ጋር ተጠቅመውበታል ሲሉ ማጥቃታቸውን ቀጠሉ።
She's either a liar or grossly incompetent. One or the other.
ሂለሪ ወይ ውሸታም ናት ወይም ፍጹም ችሎታ የሌላት ግለሰብ ናት። ከነኚህ ሁለት መገለጫዎች አንደኛው ናት። በግሌ ግን ሁለቱንም ሳትሆን አትቀርም፣ ውሸታምም ችሎታ ቢስም።
ትራምፕ የፈለጉትን ይበሉ እንጂ ታዲያ የፖለቲካ ተንታኞች ሳንደርስ ለክሊንተን በይፋ የሰጡት ድጋፍ ፓርቲውን አንድ በማድረግ ረገድ ጠቃሚ እርምጃ ነው ይላሉ። የሁለቱም ፓርቲዎች የፖሊሲ ማዕከሉ ባልደረባ ጆን ፍሮንቲየር አንዱ ናቸው።
And I think if Bernie Sanders has a good role to play in the campaign, it really is as an attacker of Donald Trump.
እኔ እንደሚመስለኝ በቀጣዩ ዘመቻ በርኒ ሳንደርስ ሁነኛ ሚና መጫወት ከፈለጉ ሙሉ በሙሉ ዶናልድ ትራምፕን ለመቃወምና ለማጥቃት መቅረብ አለባቸው። በተለይ የትራምፕን ድክመቶች እየነቀሱ በማውጣት ማሳየት ይኖርባቸዋል። ዝም ብለው የሂለሪ ከፍተኛ ደጋፊ መሆናቸውን አይደለም ማሳየት ያለባቸው። ሳንደርስ ለደጋፊዎቻቸው ማስረዳት ያለባቸው ዶናልድ ትራምፕ የሕዝብ ተቀባይነት እንደሌላቸውና ከዲሞክራቲክ ፓርቲው እጩዎች የተሻሉ አማራጭ አለመሆናቸውን ነው።
አዲስ የወጡ የሕዝብ አስተያየት መለኪያዎች ሂለሪ ክሊንተን አሁንም የወጣቶችን መራጮች ድጋፍ ለማግኘት እየተውተረተሩ መሆናቸውን ያመለክታሉ። ብዙዎቹ ሳንደርስን ነው የሚፈልጉት። የጋለፕ የሕዝብ አስተያየት ሰብሳቢው ፍራንክ ኑፖርት እንደሚሉት በርኒ ሳንደርስ ለሂለሪ ክሊንተን የሰጡት ድጋፍ በማያጠራጥር ጠቀሜታ አለው፣ ይረዳቸዋል።
They'll try to get Hispanics registered to turn out. They'll try to get African American turnout to be what it was when Obama was running.
ለመምረጥ የተመዘገቡ የስፓኝ ዝርያ ያላቸው ሰዎች በብዛት ወጥተው ድምጽ እንዲሰጡ ለማድረግ ይሞክራሉ። ኦባማ እንዳደረጉት ሁሉ ጥቁር አሜሪካውያን በነቂስ ወጥተው እንዲመርጡ ለማድረግም ይሞክራሉ። የወጣቶቹንም ድምጽ ለማግኘት ነው በተመሳሳይ የሚጥሩት። ቀላል ፈተና ግን አይሆንላቸውም።
ሂለሪ ክሊንተን በሳንደርስ ድጋፍ ላይ ብቻ አይተማመኑም፣ የፕሬዝደንት ኦባማን እርዳታም ይሻሉ። ባለፈው ሳምንት ኖርዝ ካሮላይና ክፍለ ግዛት እንደታየ ሁሉ ፕሬዝደንት ኦባማ ወደፊትም ከሂለሪ ክሊንተን ጋር በጋራ የምረጡ ዘመቻ ላይ እንደሚታዩ ይጠበቃል። ለመሆኑ በርኒ ሳንደርስ ድጋፋቸውን ለሂለሪ ክሊንተን ሳይሰጡ ለምን ለዚህን ያህል ረጅም ጊዜ ቆዩ? ከደጋፊዎቻቸው አንዱ ዲሞክራሲ ፎር አሜሪካ የተሰኘው ድርጅት አባል ኒል ስሮካ እንደሚሉት እስካሁን የታገሉላቸው ጉዳዮች በሕዝቡ አእምሮ ውስጥ በደንብ እንዲሰርጽ ለማድረግ ነው። ሳንደርስ በፕሬዝደንትነት ቢመረጡ ፖሊሲዎቻቸው ምን እንደሆኑ በዝርዝር ሲያስተዋውቁ ቆይተዋልና ሕዝቡ በደንብ እንዲረዳላቸውም ይሻሉ። ሌላው ደግሞ እዚህ ያደረሷቸውን ደጋፊዎቻቸውን ማረጋጋት ነበረባቸው። ዝም ብለው ሜዳ ላይ በትነው መሄድ አልፈለጉም። ደጋፊዎቻቸው ለሳንደርስ ፍጹም ታማኝ ሆነው የቆዩትን ያህል እርሳቸውም በተመሳሳይ ምላሽ መስጠት ይጠበቅባቸዋል። በምርጫ ዘመቻው ወቅት ሳንደርስ አልፎ አልፎ ሂለሪ ክሊንተንን አጥብቀው ይቃወሙ ነበርና ደግሞ ወዲያው ተነስተው ድጋፋቸውን መቸር እዚህም እዚያም ረጋጭ እንዳያስብላቸው ሳይሰጉ አልቀረም። ለማንኛውም አሁን የቀረው ትልቁ ጥረት ዲሞክራቲክ ፓርቲያቸው እንዳይከፋፈል አንድ ሆኖ እንዲቆይ ማድረጉ ላይ በመሆኑ ሁለቱ ማለት በርኒ ሳንደርስ እና ሂለሪ ክሊንተን ይስማማሉ። በምርጫ ዘመቻቸው ወቅት በጤና ጥበቃ፣ የከፍተኛ ትምህርት ለሁሉም በቀላሉና በዝቅተኛ ዋጋ ማግኔት በሚያስችልና በሰራተኛ ደሞዝ ክፍያ ፖሊሲ ላይ ሁለቱ ክፉኛ ሲወነጃጀሉና ሲነቃቀፉ ቆይተዋል። ያ ከዘመቻው ጋር ሊያበቃና ወደፊት በጋራ ተባብረው ለመስራት መስማማት የዲሞክራሲ የመስጠትና መቀበል ባህሪ መሆኑንም ያሰምሩበታል።
ሴቶችና ቤተሰብ።
ዋሽንግተን ዲሲ ለሚኖሩ አፍሪካውያን የጤናና የትምህርት እንዲሁም የቋንቋ የተለያዩ የመማከር አገልግሎቶችን ጠንከር አድርገው ለማድረስ በከተማዋ ከንቲባ ጽሕፈት ቤት ውስጥ የተመሠረተውን ክፍል በወይዘሮ ቅድስት ገረመው ይመራል። በኮሚሽነርነት በመስሪያ ቤቱ በአፍሪካውያን ማህበረሰብ መካከል እንደ ድልድይ እንድናገለግል የተመረጥነን ያሉት ወይዘሮ ቅድስት ወገኖቼ በአገልግሎቱ ተጠቀሙ፣ ተሳተፉ በማለትም ጥሪ ያቀርባሉ። ወይዘሮ ቅድስት በቅርቡ የአሜሪካ ድምፅ የአፍሪካ ክፍል የመጪው የዩናይት ስቴትስ ምርጫና የአፍሪካውያን ሚና በሚል ርዕስ ባካሄደው ውይይት ላይ ከተጋበዙ ተሳታፊዎች ውስጥ አንዷ ናቸው። ቆንጅታየ ለምሽቱ አወያይታቸዋለች። በምርጫ ተሳትፎ ዙሪያ የተካሄደው ውይይት እንዳስደሰታቸው በሚናገሩበት ነው የሚጀምረው።
በመጀመሪያ እዚህ ስቱዲዮ ውስጥ ስለጋበዛችሁኝ በጣም አመሰግናለሁኝ። ይሄ መድረክ ብዙ ነገሮችን ያካተተ መድረክ ነው። በጣም ደስ ብሎናል። በተለይም ደግሞ እኔ በአፍሪካዊነቴ፣ በኢትዮጵያዊነቴ፣ በሶስተኛ ደረጃ ደግሞ በአሜሪካዊነቴ እንዲህ አይነት ነገሮችን ማየት በጣም ደስ ይለኛል እና ጥሩ ስብሰባ ነበረ። ከውይይቱ ውስጥ በጣም ልቤን የነካው በተለይ ምርጫ የሁላችንንም ማንነት የሚወስን አንድ መንገድ ነው። ካልመረጥን የምንፈልገውን ነገር ማድረግ አንችልም። ለመምረጥ ደግሞ እንደ ግዴታችን ውሃ እንደምንጠጣው፣ አየር እንደምንስበው፣ ምርጫ ደግሞ ከነሱ እኩል ሆኖ መገኘት አለበት እና በተለይም በዚህ በአሜሪካ ውስጥ የምንኖር እኛ ይሄ እድል ተሰጥቶናል። ይሄንን እድል ደግሞ ካልተጠቀምንበት የኛ ህልውና ያጠራጥራል። ይህንንም ደግሞ የተለያዩ የመድረኩ አባላት ለመናገር ችለዋል እና ህዝቡም ደግሞ በደንብ የተቀበለው ይመስላል።
ወይዘሮ ቅድስት የዲሲ አስተዳደር የአፍሪካ ጉዳዮች ኮሚሽነር ኖት፣ እስቲ ስለሱም ያውሩን።
በእውነቱ የአፍሪካ ኮሚሽን ጉዳይ ጽህፈት ቤት በዚህ ከተማ ውስጥ በከንቲባው የተመረጠ ነው። እዛ ለማገልገል ብዙ ተሳትፎ ማድረግ ያስፈልጋል። በመጀመሪያ ደረጃ ከነዛ ተሳትፎዎች ውስጥ አንዱ በዚህ በአሜሪካን ሀገር ውስጥ ባሉ ልዩ ልዩ ድርጅቶች ውስጥ በበጎ ፈቃድ ብዙ ድርጅቶችን ማገልገል፣ የአፍሪካን ደግሞ ልዩ ልዩ ጉዳይ በየልዩ ልዩ መድረኩ ድምጽ በማሰማት እንደዚሁም ደግሞ ጊዜው ቃላቶች አጥሩኛል፣ ብቻ በአጠቃላይ አንዳንድ ተሳትፎችን ስላደረግን ነው ኮሚሽነር ሆነን የተመረጥ ነው። ኮሚሽነር ደግሞ ከሆንን ምንድን ነው ስራችሁ ብለሽ ለጠየቅሽው፣ እኛ በከንቲባው ጽህፈት ቤትና በዚህ በዋሽንግተን ዲሲ አካባቢ በሚገኘው አፍሪካዊ መሀል እንደ ሊያይዞን ወይም ደግሞ እንደ ድልድይ ሆነን የምናገለግል ሰዎች ነን። በእውነቱ ቢሮ ብቻ አይደለም ሆኖ የቀረው። እስካሁን ድረስ አሜሪካን ሀገር ከመጣሁ እኔ ብዙ ጊዜ ነው እና እስካሁን ድረስ ካየሁት የአፍሪካዊ ጽህፈት ቤት ውስጥ እንደዚህ አይነቱ ጽህፈት ቤት ስራ ሲያገለግል አይቼ አላቅም። በጣም ብዙ ነገሮችን አድርገናል ወይም አድርገዋል ጽህፈት ቤቱ ነው።
ለምሳሌ
የቋንቋ ችግር ላላቸው ሰዎች በየቢሮ በሚሄዱበት ጊዜ ችግር እንዳይፈጠርባቸው የቋንቋ አክሰስ ኦፊስ ተከፍቷል። አስተርጓሚ የማይመጣላቸው ከሆነ ለመቃወም ይችላሉ። መቃወም የሚችሉት ደግሞ ወይም ፍርድ ቤት በመሄድ ሳይሆን ወይም ሌላ ጽህፈት ቤት በመሄድ ሳይሆን እዚህ ኮሚሽነሩ ጽህፈት ቤት ድረስ በመምጣት እንዲህ አይነት የቋንቋ አገልግሎት አልተሰጠኝም በሚሉበት ሰዓት እኛ ጉዳዩን ለሚመለከተው ጽህፈት ቤት እናቀርባለን። በዘር ልዩነት ወይም ደግሞ በጾታ ልዩነት ወይም ደግሞ አንዳንድ ሰዎች የአካል ወይም ደግሞ የአእምሮ ጭንቀት እንደዚህ የመሳሰሉት ነገሮች ካለባቸው በዛ በደንብ አስፈላጊው አገልግሎት ካልተሰጣቸው እዚህ ጽፈት ቤት ቢመጡ እኛ ወደሚመለከተው ጽፈት ቤት ለማቅረብ ዝግጁ ነን እና ያ ነው የኛ ትልቁ ተሳትፎ።
አፍሪካውያን ይህንን አገልግሎት ይህ አገልግሎት እንዳለ በሚገባ ይረዳሉ ወይ ይጠቀሙበታልስ ወይ? ኢትዮጵያውያን በዚህ አካባቢ መቼም ብዛት ያለው ኢትዮጵያዊ የሚኖርበት ነው፣ ምን ያህል ይጠቀምበታል ይህንን አገልግሎት?
በእውነቱ በየጊዜው ልዩ ልዩ ስብሰባና ጥሪ እናደርጋለን ለሁሉም አፍሪካኖች። አሁን ትንሽ ያስቸግረኛል ለመናገር፣ ምክንያቱም በብዛት ሌሎች አፍሪካን አገሮች ተወካዮች ናቸው በብዛት የሚመጡት እና በየስብሰባ ሁሉ እኔ ኢትዮጵያዊት እንደመሆኔ መጠን ብዙ ኢትዮጵያዊ ማየት ፈልጋለሁ።
ጤና ይስጥልን ክቡራትና ክቡራን፣ ደህና ደሩ። ዝግጅታችን በዚሁ አበቃ። የትግርኛ ዝግጅት ይቀጥላል።